Gambino VOA.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬው መሰናዶ በግጥም ይጀምራል። በእውቀቱ ስዩም ፈገግታ ነው የሚቀድመኝ ይለናል።
ፈገግታ ነው የሚቀድመኝ። የእድሜ ንፋስ በገላዬ ተረማምዶ ኮበለለ፣ ልቤን ክንዴን እያዛለ፣ ያቀፉትን እየቀማ ያያዝኩትን እያስጣለ፣ እድል በእኔ ጨከነ ስል በምረት እጅ ደባበሰኝ፣ አንቺን ነጥቆ ከቅፌ ላይ በትውስታ ደሞ ካሰኝ። አስታወሰኝ አስታወሰኝ፣ ወዲያው ታይቶ ጠፊ ኩርፊያሽ ገራም ሳቀሽ ልዝብ ልፊያሽ፣ የዓለም ዘፋኝ የማያውቀው የግልሽ ዳንስ ውዝዋዜ ትውስ ባለኝ ጊዜ ከግር ጥፍሬ እስከ ጠጉሬ ደስታ ነው የሚያቀልመኝ። የአንቺን ነገር ባሰፉ ቁጥር ፈገግታ ነው የሚቀድመኝ። በሰጠሽኝ ጸጋ መጠን የሰራሽኝ ጉዳይ አልቅም፣ እኔ ባንቺ ትዝታ እንጂ በተራቢ ቀልድ አልስቅም። ማፍቀር ማለት ለካ ፍቹ መጃጃል ነው አውቆ ፈቅዶ፣ ከገደል ላይ መወርወር ነው ተጨፍኖ በራስ ፈርዶ። አፈቀርሁሽ በየቀኑ ተጃጃልሁኝ ደጋግሜ፣ ከገደል ላይ ተከስክሼ ሞተ ሲሉኝ አገግሜ፣ የአጥንቶቼን እርጋፊ እንደ ዛጎል ለቃቅሜ እንደ ቆሎ ጥርሴን ቅሜ። ያደረግኩሽ ሲደንቀኝ ያደረግሽኝ ሲገርመኝ፣ እፍረት ጸጸት አይደለም ፈገግታ ነው የሚቀድመኝ። አውቃለሁኝ ጊዜው ሄዷል፣ ታሪካችን ተጠቅልሏል። በየርንበት ጎዳና ላይ የመለየት ዝናብ ጥሏል፣ በእርምጃችን ምልክት ላይ ረጃጅም ሰርዶ በቅሏል። ብቻ ሙሾ ቢደረደር የሆነውን ላይለውጠው፣ ለምባይማ ፊት አልሰጠው። ያሳሳመሽ ለዛ ቀርቶ እንደንጎቻ የሚጥመኝ፣ የነከስሽኝ የቧጨርሽኝ አገርሽቶ ቁስሎ ሲያመኝ፣ ፈገግታ ነው የሚቀድመኝ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ቀጣዩ መሰናዶ ከአንድ ወጣት ጋር ያስተዋውቀናል። ኢትዮጵያዊ የምስል ዘጋቢ ነው። ሶለን ገመች ይባላል። ትልቅ ክብር የሚሰጠው ሮሪፔክ ሽልማትን ከሰሞኑ ተቀብሏል። በ1990ዎቹ የጎርጎሳያኑ ዘመን ሩሲያ ውስጥ በስራ ላይ ያለ በተገደለው ጋዜጠኛ ሮሪፔክ ስም የተሰየሙ ሽልማት በመላ ዓለም ላይ የላቀ ስራ ላሳዩ ፍሪላንስ ጋዜጠኞች የሚሰጥ ሽልማት ነው። ላለፉት 7 ዓመታት ለአሶሺየትድ ፕሬስ በምስል ዘጋቢነት ከሰራው ሶለን ገመቹ ጋር ለሽልማት ስላበቃው ስራና ተያያዥ ጉዳዮች ተወያይተናል። እጅግ በጣም አመሰግናለሁ ሶለን ገመቹ፣ የዘንድሮው የሮሪፔክ ሽልማት አሸናፊ በመሆንህ በመጀመሪያ እንኳን ደስ ያለህ ለማለት እወዳለሁ።
እሺ፣ እኔም እጅግ አመሰግናለሁ። እግዚአብሔር ይስጥልን።
አስቀድመን ለሽልማት ስላበቁ የምስል ዘገባዎች ወይም የምስል ስራዎችህ ቀድመን እናውራ። መቼና በምን ሁኔታ ነበረ ዘገባውን የሰራኸው?
ምስሎቹ እና ዘገባዎቹ የተሰሩት ልክ ጦርነቱ እንደተከፈተ በአንድ ሳምንት ከዛ ወዲህ ደግሞ መንግስት ፍቃድ ሰጥቶን ወደ ትግራይ ሄደን የሰራ ናቸው ነው። የተቀረጹበት ቦታዎች ማይካድራ፣ በጣም ሰፊ ዘገባ ያደረግንበት ማይካድራ ነው አንዱ። ሁለተኛ ደግሞ ትግራይ መቀሌና በአካባቢው ያሉ አንድ ሁለት ሶስት አካባቢዎች ላይ ሄደን የሰራ ነው።
ስትደርስ የነበረው ስሜት ምንድን ነበረ? በአጠቃላይ ያየኸው ከዛ በፊት ስትሰራቸው ከነበሩ ነገሮች የተለየ ትዕይንት ነበር ወይ?
የማይካድራ ስንደርስ እኛ ኤኤፍፒ ሶስት ኮረስፖንዳንት አለ፣ አንድ ቴክስት ላይ የሚሰራ አንድ ፎቶግራፈር እና ቪዲዮግራፈር ሆነን እዛ ነው የደረስነው። በደረስንበት ሰዓት ላይ ቦታው ጭር ብሏል። ሱቆች፣ ሁሉም ቢዝነስ ሴንተሮች ዝግ ናቸው። በጣም ጥቂት ሰው ነው የምታየው የሚዘዋወረው። አብዛኛው የሚሊሻዎች ነው የነበሩት። ሰው ከሚሊሻዎቹ ጋር ተመላልሰን አንዳንድ ቦታዎችን አስጎበኙን። በጣም የሚያሳዝን እና በጣም ልብ የሚነካ ነገር ነው ያየ ነው። የሰው ልጅ በየቦታው ተጥሎ እንደ ቆሻሻ ነገር፣ እንደማይጠቅም ነገር ተጥሎ ነው ያየ ነው እና በጣም በጣም ልብ የሚነካና የሚሰብር እና በሕይወቴ ከባድ የሆነ እይታ ያየሁበት ጊዜ ነበረ።
ጦርነት ወደሚደረግበት የሰሜኑ ኢትዮጵያ ክፍል ለሶስት ጊዜ ያክል ሄደሃል። ጦርነትና ግጭት ደግሞ የሚተዋቸው ትዕይንቶች አስጨናቂና ዘግናኝ ናቸው። ስራህን ስታከናውን የስነ ልቦና ግብግብ ውስጥ ገብተህ ታውቅ ይሆን?
ያው እንግዲህ ማንኛውም ሰው እንዲህ አይነት ኢሜጆችን ሲያይ በጣም ይከብዳል። ለምን ለሰው ልጅ ነህ እና ሰው ላይ የሚደርስ ነገር ሁሉም ልብህን ይነካል፣ መንፈስህንም ይረብሻል እና እነዚህን ነገሮች ባየኋቸው ጊዜዎች ያው ተረብሻለሁ። ሜንታል ሴቴ ላይ አንዳንድ ነገሮችን ፈጥሯል። ግን በእግዚአብሔር እርዳታ እንግዲህ እንደምንም እነዚህን ነገሮች ተቋቁሜ አልፌያለሁ።
ምናልባት የተወሰኑትን አሰቃቂ ትዕይንቶች ዳግም ማውራት ላይኖርብን ይችላል። ግን የማትረሳው ወይንም ደግሞ አሁንም ድረስ የምታስባቸው ትዕይንቶች የትኞቹ ነበሩ?
በጣም የማረሳቸው ትዕይንቶች ውስጥ አንዱ ሰው ተከማችቶ ጉድጓድ ውስጥ የተጣለበት ቦታ አለና እዛ ጋር ሽታውም በጣም ከባድ ነው። በጣም የሚሸት ነበረ። እነዚህ ሰዎች በአግባቡ አልተቀበሩም። እንዲሁ እንደ ቆሻሻ አንድ ቦታ ላይ ተከማችተው ልብሳቸው ብቻ ነው ተጥለው ያለው እና ያ በጣም ከባድ ነው ለአእምሮ ማለት ነው ያ ማየት። ለምን የሰው ልጅ በእግዚአብሔር አምሳያ የተፈጠረ ሰው እንደዛ ተጥሎ ስታየው በጣም ያሳዝናል እና እንዲሁም ደግሞ ምን ያህል ጭካኔ ቢሆን ነው እንዲህ አይነት ነገር ወንድምና ወንድም ላይ ወይ ደግሞ እነዚህ ነገሮች እንዲከሰት ያደረጉት ምን አይነት ጭካኔ ቢኖር ነው የሚል በጣም የሚነካና የሚያሳዝን ነገር ነው እዛ ጋ ያየሁት። እንዲሁም ደግሞ ያው አንዳንድ ቦታዎች ላይ ትናንሽ ማስግሬቭ የሚባሉት መቃብሮች ነበሩ። እነሱንም ጎብኝተን ነበረ እና እነዛ ሰዎች እድል አግኝቷል ለመቀበር ማለት ነው። እነዚህ ግን እንዲሁ ተጥሎ ሳይ በጣም የሚያሳዝን ነው። ያን ደግሞ ያው ቀርጸን ለዓለምም ለሁሉም ህብረተሰብ እንዲታያልናል ማለት ነው።
የሮርፔክ ሽልማትን ካሸነፍኩ በኋላ መታሰቢያነቱን በመላ ዓለም የጦርነት ሰለባ ለሆኑ ሰዎች፣ በተለይ ደግሞ በሰሜን ኢትዮጵያ ለሚገኙ ጀግና ህፃናትና እናቶች ይሁን ብለሃል። ለእኒህ ወገኖች ትኩረት እንዲሰጥ የፈለክበት ምክንያቱ ምንድን ነው?
እንግዲህ እውነት ለመናገር እነዚህ ሰዎች የጦርነቱ ሰለባ ናቸው። በጣም ብዙ መከራና ብዙ ስቃይ የደረሰባቸው ሰዎች ስለሆኑ ከኔ ይልቅ ለነሱ ነው ይሄ ሽልማት የሚገባው። ለምን? እነሱ ጀግኖች ናቸው፣ ይህንን ነገር ተቋቁሞ ማለፋቸው። ስለዚህ ለዛ ነው ለነሱ እንዲገባ ያደረኩት። እንዲሁም ደግሞ በዓለም ዙሪያ ብዙ ቦታዎች እንዲህ የጦርነት ሰለባ የሆኑ ሰዎች አሉና የሚያልፉበት መንገድ ከባድና በጣም ለሰው አይምሮ የሚከብድ ስለሆነ ነው ይህንን ሽልማት ለእነሱ አሳልፌ የሰጠሁት ማለት ነው።
እንግዲህ በመላ ዓለም ግጭትና ጦርነቶች ላይ ተገኝተው የሚዘግቡ ሰዎች ፈተናቸው ብዙ ነው። አንተ ያገኘኸው ሽልማት መጠሪያ ሮሪፔክ ራሱ በ1990ዎቹ ውስጥ ራሽያ ውስጥ በስራ ላይ ያለ የተገደለ እውቅ የምስል ጋዜጠኛ መጠሪያ ነው። ራስን ለመጠበቅ የምታደርጋቸው ልዩ ነገሮች አሉ ይሆን? ከሞት ለጥቂት የተረፍክባቸው ገጠመኞች ውስጥ ገጥሞ ይሆን?
አዎ፣ ገጥሞኝ ያውቃል። አንዴ እንዲሁ ለዘገባ እየሄድን የመኪና አደጋ ደርሶብን ነበረ። እዛ ላይ እንግዲህ ጉዳት ደርሶብኝ እግዚአብሔር ይመስገን አገግሜ ደግሞ ወደ ስራ የተመልሻለሁ። የጋዜጠኝነት ስራ ከባድ ነው። ለምን? ብዙ የሚያጋልጥ ነገሮች ቦታ ሄደን ነው የምንሰራው እና ግን ምንድን ነው እዛ ያለውን እውነት ለመዘገብ ደግሞ አላማና እንዲሁም ደግሞ ፓሽን ይፈልጋል እና እነዚህ ነገሮች ስላሉ የእነዚህ ሰዎች ታሪክ ለመዘገብ ያለንን ጉጉትና ያለንን ፍላጎት ላይ ተመስርተን ስለምንሄድ ፐርሰናሊ እንደ አንድ ጋዜጠኛ ይሄ ነው እነዚህ ነገሮች ናቸው የሚያነሳሱኝ ማለት ነው። ሶ እነዚህ ነገሮች ለማሳካት እየጣርኩ በነበርኩበት ብዙ ፈተናዎች ያጋጥማሉ። እነዚህን ፈተናዎች ደግሞ እንግዲህ በእግዚአብሔር እርዳታ እያለፍናቸው እዚህ ደርሰናል ማለት ነው።
ሶለን፣ ከካሜራ ጋር መጀመሪያ የተዋወቅበት አፍታን ታስታውሰዋለህ ወይ? ቀደም ባለው ዘመን ወንድምህ ዘላለም ገመቹ የቪኦኤ ዘጋቢ እንደነበረም ሰምቻለሁ። ያሳደረው ተጽዕኖ አለ ይሆን?
አዎ፣ እንዳልከው እንግዲህ ወንድሜ ለቪኦኤ ለረዥም ዓመት በዘጋቢነት ሲሰራ ነበረ። እኔም ደግሞ ሕፃን ልጅ እያለሁ እሱን እያየሁ ነው ያደግኩት። ወደ ካሜራ ስራ የገባሁት ልክ ህፃን እያለሁ ነው ካሜራ እጄ ላይ የደረሰው ሳልፈልግ። ስለዚህ አንዳንድ ዝግጅቶች ቤት ውስጥ ሲኖሩ፣ ልደት፣ ትናንሽ ዝግጅቶች ሲኖሩ ካሜራ ሁሌ እጄ ላይ አለ፣ እኔ ነኝ የማነሳው። እና እሱ ነገሮች እያደገ መጣና ወደ ፓሽን ተቀየረ። ከዛ ወዲህ ያው ወደ ፕሮፌሽናል አለም ገብቼ ስራዬን ቀጥዬበታለሁ ማለት ነው። ግን ያው ከቤተሰብ የመጣ ሙያ ነው ብዬ አስባለሁ።
በስተመጨረሻ በመላ ኢትዮጵያ እኛን የሚያዳምጡ ወጣቶች አሉ። በፎቶ ማንሳት ጥበብም ሆነ በዘጋቢነት መንገድ መቀጠል የሚፈልጉ ካሉ ሊያስቡባቸው የሚገቡ ነገሮች ምንድን ናቸው? ምን ማድረግ አለባቸው በስራቸው ላይ ስኬት እንዲያስመዘግቡ ወይም የተሻለ እንዲሆኑ?
አንደኛ መጀመሪያ ላይ አንድ ሰው ራሱን ፈልጎ ማግኘት አለበት። ምንድን ነው የምፈልገው፣ የኔ ተሰጠው ምንድን ነው የሚለውን ነገር ማወቅ አለበት። በእንግሊዝኛ ቋንቋ ፐርፐስ የሚባለው ማለት ነው። ያን ካገኘ በኋላ ካወቀ በኋላ ወደፊት ሊያራምዱት የሚችሉትን ግብዓቶች ማስቀመጥ አለበት። ቀንና ሌሊት መትጋት አለበት፣ መስራት አለበት። እንዲሁ በቀላሉ የሚመጣ ነገር የለም። ስለዚህ መማር አለበት። ሁሌ ለትምህርት ዝግጁ መሆን አለበት። የሚመጡበትን ፈተናዎችን ደግሞ ማለፍ አለበት። ያን ፈተና ለማንም አይቀርም፣ ግን ለእያንዳንዳችን የተለያየ ፈተና እንፈተናለን። እነዛን ፈተናዎች ደግሞ በጥበብና በማስተዋል እየታለፈ የታቀደበት ቦታ መድረስ ይቻላል። ግን በመሀል ላይ ስራ አለ፣ በመሀል ላይ ትጋት አለ፣ እንዲሁም ደግሞ ፈተናዎች አሉ። እነዚህን እያለፉ ወደ ታቀደበት መደረስ ይችላል። ሰው ወጣቶችም መጀመሪያ አላማ ማግኘት አለባቸው። በዛ አላማቸው ላይ ደግሞ ጸንቶ መስራት አለባቸው ብያምናለሁ።
ሶለን ገመቹ፣ ከበሬታ የሚሰጠው የሮሪፔክ ሽልማት አሸናፊ የምስል ዘጋቢ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። ቀሪ ዘመንህም በስኬት የታጀበ እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ።
እሺ፣ በጣም ነው የማመሰግነው ሀብታሙ። አንተም ደውለህ ስላናገርከኝ እግዚአብሔር ይስጥ።
እንደምን ከርመሻል ረጋ ሰከናሽ ነውቱ በሶብሻል የነ ማምበከና የነ ማን ፈረሰ የትሬት ፍሽታው ደራ የቱስ ማክ ለበሰ የቱን ሰማው ነፈ yele tarikshi ajerina sanye wada gurgwa dashi amro mya ker kebursu melenya pai patar noro entugazitnya gazitnya
በተለያዩ ምክንያቶች ሀገራቸውን ለቀው ባህር ተሻግረው ኢትዮጵያን መኖሪያ ካደረጉ ማህበረሰቦች መካከል አንዱ የአርመን ማህበረሰብ ነው። የአርመኖችና ኢትዮጵያውያን ዘመን የተሻገረ ወዳጅነት በአጭር ሰዓት ሊተረክ ባይችልም ባልደረባችን አዲስ ቸኮል ግን በወፍ በረር የሚያስቃኘን ተናዶ በመቀጠል ያሰማናል።
በኢትዮጵያ የአርመና ተልእኮ ፈጻሚ አርተማዝ ነዋሪያን በድሬዳዋ ጉብኝት አካሄደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር። ካክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አርማንያ ተብላ በምትጠራው ስፍራ አሻራውን የተወ መሆኑን የሀገሪቱ አምባሳደር ይናገራሉ።
The first record about the interaction between Ethiopians and Armenians goes back to Aksumite.
በኢትዮጵያውያንና አርመንያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በ8ኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብጽን በሚወሩበት ጊዜ በዛ የሚኖሩ አርመንያውያን ከግብጽ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመንያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬዳዋና ሐረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱ ማለት እንችላለን። ካልተሳሳትኩ በሐረር የሐር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው።
were among the first traders who started, you know, selling silk or producing even silk in Harar and here.
አሁን ተያሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ገበየው ይናገራሉ።
ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምርት ቤት እንዲጀመር ከማድረግ ማንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና አዲስ አበባ ባሻገር ሀረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሀረር ነበረ። ከሀረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው።
የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጧቸው። 40 ወላጅ አልባ አርመን ሕጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው።
When Menelik, Emperor Menelik came to power, he invited Armenians.
ንጉስ ምኒልክ ለስልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጥኦ አላቸው። ምኒልክ ታማኝ ዜጋ ያደረጓቸውን አርመናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው።
With strong ties with Europe and Western world,
ሌሎች አርመኖችም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት።
እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊትና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአትን ከውጭ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚገተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበረ። ቴሪ ታዚክስታን የሚባል ትሪኪዛን የሚባል የአርመን ዜጋ ነው ይህንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትላልቅ የአይረን ሺቶችን ወደ መሀል ሀገር ቤተ መንግስቱ ሲገነባ፣ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሀል ሀገርም በማቅረብ በኢንዱስትሪ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው።
በዓለም ላይ አሉ ተብለው ከሚገመቱት 11 ሚሊዮን አርመኖች 3 ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅለው ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢው ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን፣ ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው ዓለም ጦርነት ወቅት የኦቶማን ቱርክን ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮቹን ጥቃት በመሸሽ ወደ ወሎ ሐይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው ዓለም ጦርነት ማግስት 40ዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልህ ሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ሥላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያ ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሄ ንጉሥ የተደረሰውን የመጀመሪያውን የኢትዮጵያ ሕዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሳሊ እስክንድር ቦጎሲያንም ምንጩ ከአርሜኒያን እንደሆነ ነው የሀገሪቱ አምባሳደር የሚናገሩት።
Many of you probably know the history about 40 orphans, 40 ልጆች when Haile Selassie was still arrested.
ብዙዎቻችሁ 40ውን ወላጆቻቸውን ያጡ የአርመን ሕፃናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ሥላሴ ኢየሩሳሌምን በሚጎበኙ ጊዜ ከቱርክ የዘር ማጥፋት ጭፍጨፋ የተረፉ 40 ወላጆቻቸውን የተነጠቁ ሕፃናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደመማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወሰኑ።
ወደ ኢትዮጵያ ከመምጣት አልፈው አሳዳጊዎቻቸውም ሆነዋል። 40 ህጻናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ ኢትዮጵያ ሙዚቃ መሰረቶች ሆነዋል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ተጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ አበርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅብሩን የሰሩት።
Wrote many music for Ethiopia, including the anthem of Ethiopia, which was the anthem of this country till Derg came to power.
ኢትዮጵያ ሁለት ያርበን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያንና በድሬዳዋ ከተማ የሚገኘው የቅዱስ ሚናስ ቤተክርስቲያን ናቸው። በአሁኑ ሰዓት ምእመን የሌለው የድሬዳው የቅዱስ ሚናስ ቤተክርስቲያን በአስተዳደሩ ባህልና ቱሪዝም ጽህፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽህፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት።
ምን ቸርችን የድሬዳዋ ባህልና ቱሪዝም ጽህፈት ቤት ጥበቃ ያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጥቱሉ ሌሎች አርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይሄን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊውሉ ሲሉ ደግሞ በተመሳሳይ ለህዝብና ለሌሎች አካላቶችም ይፋ የምናደርጋቸው ነው። እንግዲህ
በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜኒያ በተልእኮ ጉዳይ ፈጻሚነት የሾመቻቸው አርተም አዝናወሪያን የኢትዮጵያና የአርሜኒያን ግንኙነት በባህልና ቅርስ ብቻ ሳይሆን በህዝብ ለህዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመን ማህበረሰብ ይኖርባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዝዩን በመስተንግዶ አብሬያችሁ አምሽቻለሁ። የሳምንት ሰው ይበለን። መልካም ምሽት። ቱክቱካሽን ወቀጠጠ